ኮቪድ-19 አሳሳቢው የኢትዮጵያ ይዞታና ቀጣዩ ምዕራፍ። በአዲስ አበባና በተለያዩ የሀገሪቱ ክፍል ቁጥሩ ያሻቀበ የመጣውን ስርጭት ለመከላከልም ሆነ ይበልጥ ማዳጋች የሆነውን ህሙማንን ለመርዳት የሚሰጥ ህክምና አቅርቦት ፈተናዎችን አስመልክቶ ሁኔታውን በወጉ ለመገምገምና ማህበረሰቡ እጅግ በከፋ ችግር ላይ ከመውደቁ አስቀድሞ በተጨባጭ ሲደረጉ የሚችሉ አማራጮችን ለመፈተሽ የታለመ ተከታታይ ስግጭት ነው። በዩናይትድ ስቴትስ የሚገኙ 3 ታዋቂ የህክምና ባለሙያዎች ባለፈው አመት በወረርሽኙ መጀመሪያ ሰሞን በዩናይትድ ስቴትስ የታየውን በብርቱ ፈተናዎች የታጀበ ሁኔታ በማዛመድ በተለይ ለዛሬው የኢትዮጵያ ሁኔታ የሚበጁ ባሏቸው አማራጮች ዙሪያ ይወያያሉ። ዓለም ያለበትን የወቅቱን ይዞታም መልከት ያደርጋሉ። ቀዳሚውን ክፍል እንሆ አሉላ
አመሰግናለሁ ሲሆን እንግዶቼን ባጭሩ ላስተዋውቅ ዶክተር ናውጋው ማህሪ የኢትዮጵያ ዳያስፖራ የጸረ ኮቪድ-19 ከፍተኛ አማካሪ ምክር ቤት ሰብሳቢ፣ ዶክተር ገበየሁ ተፈሪ የተላላፊ በሽታዎች ሐኪምና የአማካሪው ቡድን የግንኙነት ጉዳይ ተጠሪ፣ ዶክተር አሰፋ ጀጀው መኮንን የሳምባና የጽኑ ህሙማን ሐኪምና በሚሰሩበት ተቋም የኮቪድ-19 ህክምና ፕሮግራም ኃላፊ፣ ሶስታችሁም ለዚህ ፕሮግራም እንግዳ አይደላችሁም። በተለያዩ ጊዜያት በተደጋጋሚ በውይይቶቻችን ላይ ተሳትፋችኋል። የኮቪድ ጉዳይ በየትኛውም ዓለም አላበቃም። 100 ሚሊዮን በላይ ሰዎች ክትባት ባገኙበት ነገር ግን ቀደም ሲል በከፍተኛ ደረጃ በተጎዳቸው በዩናይትድ ስቴትስ እንኳን አራተኛው ማዕበል እንዳይነሳ ስጋት አሳድሯል። በሌሎችም በርካታ ሀገሮች ዛሬም ራስንታት ነው። ይሁንና በኢትዮጵያ እንደ አዲስ በከፍተኛ ደረጃ በአንድ ጊዜ በተጣደፈና ወደ ተለየ ሁኔታ እየገባ በመሆኑ ተተብ ብለን ወደ ኢትዮጵያ ከመግባታችን አስቀድሞ የተቀረው ዓለም ያለውን ደስታ መልከት አድርገን እንላለን። ከፍተኛ ተስፋ የተጣለበት ሁኔታ ዛሬ በዩናይትድ ስቴትስ ያሳደረውን ተስፋ ምናልባትም ለዚህ ምክንያት ይሆናሉ አዋጥቷል የሚባሉትንም ነገሮች በማዛመድ ብንጀምር ዶክተር ገበየሁ ቀዳሚውን እድል ለርሶ ልስጥ።
ኮቪድ ለመከላከል አሜሪካ ስርጭቱን ቀነሰ ብሎ በክትባቱ ምክንያት ነው ለማለት በቂ የክትባት መጠን አልተሰጠም። ግን የተሰጠው ራሱ በጣም በሚሊዮን ኮንትራክቶች ነው ያገኙት። ሌላው እንግዲህ የተለያዩ ስቴቶች የተለያየ መከላከያ መንገድ ስለሚጠቀሙ ነው። ማስክ መጠቀሙ፣ ስብስብ መቀነሱ የመሳሰሉት ሁኔታዎች መተግበራቸው ነው። ግን አሁን እንደምናየው በአንዳንድ ክፍለ ሀገሮች ስቴቶች ይህንን መከላከያ መንገዱን ጥሰው ስለከፈቱ አራተኛ ዙር ሊመጣብን ነው የሚል ስጋት አለ። አሁን ደግሞ በከፍተኛ ደረጃ እየተዘዋወረ ያለው ደግሞ አዲስ ቫይረስ ነው። በሰው ሀገር ስማትጥሩ ይባላል፣ ግን ከህዝብ ጋር ለመገናኘት የዩኬ ቫይረስ የሚባለው ነው። እና ሁለቱም በተጓዳኝ እየሄደ ነው። ተስፋ ያለው ምንድን ነው? ወደ በጋው አካባቢ በዚህ ፍጥነት ክትባቱ በብዛት ከተሰጠ የህብረተሰብ መከላከያ ወይም ሄርድ ኢሚኒቲ የሚለው ደረጃ ልንደርስ እንችላለን የሚል ተስፋ አለ።
መልካም
ንጽጽሩ ከኢትዮጵያ የዛሬ ውዘታ ጋር ቀጥተኛም ባይሆን ቀደም ብዬ በመግቢያው እንደጠቀስኩት ምን ተምረናል? ምን አዲስ ነገር ስላለ ዛሬ በተዳከመ ኢኮኖሚና የህክምና ስርዓት ውስጥ ምንድን ነው ፈተናው? የቱን ያህል የከፋ ሊሆን እንደሚችል መገመት ይቻላል? በንጽጽር በቀጥታም ባይሆን ለመማሪያነት ያለበትንም ሁኔታ በአግባቡ ለመመልከት ዋሽንግተን ዲሲ አካባቢ ልቆይ። ዶክተር አሰፋ
እንግዲህ የአሜሪካ ነገሩ ያው ብዙ ነገር ተምረናል። ህመሙ ከጀመረ ጀምሮ አንደኛ ያው ትልቁ ነገር እንግዲህ የህብረተሰብ መከላከያ የምንላቸው የስብስብ መቀነስ የተባለው፣ ማስክ በስነስርዓት መጠቀሙ፣ እነዚህ ነገሮች ያው ብዙ ነገር እንዲቀነስ አድርገዋል። ሌላው ግን ለምሳሌ አንድ ሰው ኢንፌክሽን ቢይዘው እና ኮቪድ ቢይዘው ደግሞ በመጀመሪያ በተመላላሽ ህክምናም ቢሆን ሊሰናበት ይችላል። የተወሰነ እንግዲህ የእድሜ ክልልም የጤና ሁኔታዎችም ታይተው እነኝ ሞኖክሎናል አንቲቦዲ የምንላቸው የምንሰጣቸው በተመላላሽ ገና መጀመሪያ የሚሰጡትም ብዙ ወደ ሆስፒታል የሚወስድ ሰውን ለመቀነስ ችለዋል። የበሽታውን ጸባይ ለመቀየር ኮርሱን መቀየር ማለት ነው። እሱ አስፈላጊ ነገር ነው። ሁለተኛ ደግሞ ሰውም ታሞ ሆስፒታል ከገባ በኋላ ምን እናድርግ የሚለውን መጀመሪያ አካባቢ እንግዲህ በጣም በፍጥነት ቶሎ ወደ ኢንቱቤሽን መካኒካል ቬንትሌሽን ወደምንለው ነበር የሚካሄደው። ከሱ ደግሞ መለስ ብሎ ሌላ አይነት የኦክሲጅን አሰጣጥ መንገዶች መኖራቸው ሌሎች ደግሞ የህክምና ኢንተርቬንሽኖች ቫይረሱንም የሚመለከት ቢሆን ወይም ኢሚዩኒቲን የሚያስተካክሉ አይነት መድኃኒቶች መደረጋቸው ከበሽታው ከጀመረበት አካባቢ አሁን ያለን የታመመ ሰው የመዳን ቻንሱ ከፍ እንዲል አድርጎታል። እዚያ ያለ ያን እንግዲህ ከዚህ ብዙ መማር እንችላለን። ወደ ሀገራችን ልንወስደው የምንችለው ልምዶች አሉ ማለት ነው።
መልካም እነኛ ልምዶች በስፋት እንመለከታለን። በቀጥታ የሚወረሱንም ከስህተቶችን ጭምር መማር ትርጉም ይኖረዋልና አንዳንድ ጥያቄዎችን አነሳለሁ። ዶክተር ናጋው እርሶም እንዲሁ የዩናይትድ ስቴትስን የተመለከቱትን የታዘቡትን ቀደም ብሎ የስራ አጋሮቸው ከተናገሯቸው ተጨማሪ
አመሰግናለሁ። አሉላ፣ በመሰረቱ ኮቪድ ኤክሽን በአንድ አመት ውስጥ ትልቅ ትምህርት የተማር ነው። ሊደርሽፕ ወሳኝ እንደሆነ ነው። በመሰረቱ ኢንፌክሽን አንድ ሰው ከተጠነቀቀ የሚጠነቀቅ ሰው ቀላል ነው፣ ለማይጠነቀቅ ሰው ደግሞ ከባድ ነው፣ ይገለም ያጠፋል። እና አሁን ቪየትናምን ብናይ አሜሪካን ብናይ ኢኮኖሚም ብዙ ያልተጎዷሉ። ለምን? ይህንን በሽታውን በጥንቃቄ ፎከስ አድርገው በሀገር በአዋጅ የሰሩ ሀገሮች ብዙ አልተጎዱ። እንደ አሜሪካ ደግሞ ስንመጣ ዲሞክራቲክ የሆኑ ስቴቶች እና ሪፐብሊካን ስቴቶች ሁሉ ለውጥ አለ። በተለይም ከዚህ የነበረው መንግስት ይህንን አለማበል ስለነበረ እንጂ በብዙ ልዩነት መረዋ በአሜሪካ እየተመራች ያንን ትልቅ ቀውስ ውስጥ ያስገባው የሪሶርስ አለመኖራት የተዛባ መልእክት ለህዝቡ እንዲደርስ በመደረጉና ይህንን መከላከል እንችላለን ይህን መልእክት ከላይ ከመሪዎች በትክክል ስላላገኘው አገሪቱ አዘቅት ግብ አድርጓታል።
መልካም። በተለይ የዩናይት ስቴትስን ዋቢ አድርጋችሁ ያሉትን ልዩነት አነጻጽራችኋል። ታዲያ ከግማሽ ሚሊዮን በላይ ሰው ያለቀባት ዩናይት ስቴትስ አሁንም እየታገለች ቢሆን በተለየ ሁኔታ እየሄደች ባለችበት ለኢትዮጵያ አይነት ሀገሮች ምናልባትም ከዩናይት ስቴትስ የቀረበ ንጽጽር የምትሆን በእርግጥ በኢኮኖሚ ከጥሩ ደረጃ የምትመደብ ጠንካራ የህክምና ስርዓት የነበራት ቀደም ዶክተር ናውጋው የአመራር ድክመት ያሉት ታይቶበታል የምትባለው ብራዚል በሁለተኛ ደረጃ ትገኛለች። ከ300,000 በላይ ሰው አልቋል። አሁንም ተስፋ የሚሰጠው ነገር አልጀመረም። የክትባት መርሃ ግብሩም በወጉ አልተጀመረም በሚል እየተከሰሱ ነው። መሪዋ እንደ ብራዚል ያለ ጠንካራ መሰረት ያለው እንኳን የተሽመደመደበት ነውና ዛሬ ያለበት ሁኔታ የቱን ያህል እንድትሰጉ ያደርጋቸዋል? ዶክተር ገበየው።
አዎ፣ ትልቅ የምንማረው ነገር ምንድነው? ብራዚልም ሰውየው ዶክተር ናውጋው ቀደም ብሎ የጠቀሰው ከዚህ በፊት የነበረውም የዚህ የአሜሪካውን መሪ በመከተል ኮቪድን አክብሮት አልሰጠውም። ስለዚህ ከአመራር ጉድለት አለ። ግን የብራዚልን ህዝብ አኗኗር ስናይ ከኛ ጋር የሚያመሳስለው ምንድነው? አብዛኛው ሰው በብዛት በአንድ ቤት ውስጥ ብዙ ቤተሰብ የሚኖርበት የስብስብ ሁኔታ ስላለ ስርጭቱ በቀላሉ መሄድ ይችላል እና ከፍተኛ ጉዳት እያደረሰ ያለው የሰዎች ስብስብ ነው እና ከእነዚህ ከሁለቱ ሀገሮች መማር የምንችለው ኢትዮጵያም ቢሆን ይሄ የአደባባይ ስብስቡን ሩጫውን የመሳሰለውን ነገር ገደብ ካላረገች ስርጭቱ እየገፋ ከፍተኛ አደጋ ላይ እንደምትደርስ ነው ስጋታችን። እስካሁን ምንድን ነው የሚሞተው ሰው ቁጥር ከብራዚል እና ከአሜሪካ ጋር እኩል አይደለም የሚለው ነው። ግን የቫይረሱ ባህሪ ከተቀየረ ግን የሚሞተው ሰው ቁጥር ሊጨምር ይችላል። በተመሳሳይ ሁኔታ ስናየው አሜሪካን ብራዚልም በከፍተኛ ደረጃ ቫይረሱ የተሰራጨው በሰዎች ስብስብ ስለሆነ ኢትዮጵያም እየተሰራጨ ያለው እንደውም እዚህ ደረጃ የደረሰው በተለያየ አጋጣሚ በተደረጉ የሰዎች ስብስብ ስለሆነ እዛ ላይ መንግስት ከፍተኛ ትኩረት ለመንግስት ብቻ የሚተው አይደለም። ህብረተሰቡ ራሱ አሁን ብዙ ትምህርት አግኝቷል፣ ማወቅም አለበት። ህብረተሰቡም የራሱን እርምጃ መውሰድ አለበት።
በቀጥታ ወደ ኢትዮጵያ የሚያስገባንን በር ከፍተዋል ዶክተር ገበየው። የኢትዮጵያን ጉዳይ ገፋ አድርገን እንመልከት። ዓለም ምን ይመስላልን? በእነኚህ ሁለት አገሮች በኮቪድ የደረሰባቸውን ከፍተኛ ጉዳት ተመልክተናል። በተለያየ ጊዜያት በኢትዮጵያ ኮቪድ ይዞታና ሊደረጉ በሚችሉ ጉዳዮች ይበልጡን በመከላከሉ ዙሪያ በተደጋጋሚ ተወያይተናል። ሁሉም ሰው እየተነጋገረ ሁሉም ሰው ስጋት ላይ ያለበትን ዛሬ ያለበትን ሁኔታ በተጨባጭ እንዴት ታዩታላችሁ? ዶክተር አሰፋ በቅርቡ ነው ከኢትዮጵያም የተመለሱት፣ ለአጭር ጊዜ የስራ ጉብኝት አድርገው ነው የመጡትና ምን ታዘቡ? ከጥቂት ሳምንታት በፊት ስለ ኢትዮጵያ ከሚታወቀው ከምናወራው በታየውም ምናልባትም በምሳሌነትም ሊያነሷቸው ከሚችሏቸው ጉዳዮች ጋር አዛምደው ቢገልጹልን።
አዎ፣ እንግዲህ አሁን በቅርብ አካል በተገኘሁበት ጊዜ ያየሁት እና የሰማሁት አንደኛ በእኛ ሀገር እነኚህ ሰዎች የሚተበሰቡባቸው ነገሮች ሰርግ እንኳን ሲደረግ ነው ከወራት ሁለት ወር ሶስት ወር በፊት ለቅሶ አሁንም በጣም ብዙ ሰው የሚገኝበት እንደዚህ ሁሉ ህዝብ የተሰበሰበበት ነገሮችም ይታያል። አዲስ አበባ ውስጥ በአይኔ እንኳን ዝም ብዬ ስቃኝ ማስክ ያደረገው ሰው እና ያላደረገው ሰው መንገድ ላይ ምናልባት አንዳንድ ቦታ ላይ ያላደረገው ሰው የሚበልጠው በቁጥር ፎቶግራፍ ይነሳ አንድ ፎቶግራፍ ቤት ገባም ትንሽ ቤት ነች አራት እንግዶች ማስክ አላደረጉም ፎቶግራፍ አንሹም አላደረገም ሰው እየገባ እየተነሳ ይወጣል እና በጣም አዘንኩ ማስኩ አለ ግን አላደረጉም።
ምናልባት ይሄ ጥሩ ምሳሌ ሊሆን ይችላል ሲታዘቡ እንደሚያሳስቡትና ሊያናግሯቸው እንደሚችሉ መገመት ይችላል። ምናልባት ጠይቀዋቸው ይሆን ይሰጥዎት መልስም ካለ?
አዎ ልጆቹን ለምንድን ነው ስላቸው ትንሽ ተንገጥ ነው ያሉ እና ወዲያው ማስክ ነው ያደረጉት። ሌላ ቦታ ግን የታዘብኩት ምሳሌ ሂልተን ሆቴል እያንዳንዱ ሰው የቆመው በረንዳ ላይ ያለው ሰው በሙሉ በተለይ ስርዓት የሚያስከብሩት ልጆች ማስክ ያላደረገውን ሰው እየተከታተሉ ማስክን አርግ ይላል። እንዲያውም ከፍ ባለ ሁኔታ ነው የሚያደርጉት ከርቀትም ብቻ አንቁጭ ብትልም መጥተው ማስክን አርግ ይላል እና የዛ አይነት እንግዲህ ከቦታ ቦታ የተለያየ ነው ማለት ነው። ሰዎች ደግሞ አነጋግር ያለው አንዳንዶቹ ይሄ ሁሉ ተነግሮ ኮቪድ እያለ ብዙ ሰው እንደሚያልቅ እየተነገረ በጣም ቀለል አድርጎ በሽታውን የማየት ነገርም ቅርብ ካነጋገሯቸው ሰዎች እንኳን አይቻለሁ እና ይሄ አስደንጋጭ ነው በጣም። ሁለተኛ ይሄ ነገር የእያንዳንዱ ሰው ግዴታው ነው መሆን ያለበት። እኔ አሁን ነገሩን ከመንግስት ወደ ሰው ነው ማውረድ የምፈልገው ኳሱን ለእያንዳንዱ ግለሰብ መስጠት ያስፈልጋል። ማስክ አለማድረጉ አሁን ህጋዊ ያልሆነ ስራ እየፈጸመ እንደሆነ አንድ ሰው ማወቅ አለበት ተጠያቂ መሆን አለበት። ለምሳሌ ግሪኮች መጀመሪያ አካባቢ ማስክ አላደረጉ ሰውን ይቀጡ ነበር። እንደኔ አሁን አዲስ አበባ ውስጥ ፈጥኖ ከሚነዳ ሰው ማስክ አላደረገ ሰው ከፍተኛ አደጋ የሚያደርስ ሰው ነው እና መቀጣት አለበት። አቅም ከሌለው ይሰጥ ማለት አቅም ለሌለው ሰው። ሌላው አንዳንድ እንግዲህ ከዚህ ሀገር ኢኮኖሚ አንጻር በጣም በጣም አስቸጋሪ ነው ነገር ብዙ ክራውዲንግ አለ። መንገድ ላይ የተሰለፉት ልጆች አይነበር ወደ ባስ የሚገባውን የሰው ቁጥር አይነበር እና ይሄ መቼም ከአቅማችን በላይ ነው። ግን አትሊስት ሁለት ማስክ እንዲያውም ዳብል ማስክ ይደረግ። እንደዚህ አይነት በሽታ መጀመሪያ ሲመጣ አንድ ጎረቤቴ by the end of this pandemic የነገር ሲያልቃሪ ያንዳንዳችን የምናቀው ሰው የሚሞት ይኖራል አለ።
እዚህ ጎረቤቱ ነው እየነገሩን ያለው
እዚህ ያለው ፈረንጁ by the end of the pandemic we'll know someone who would die from this disease አለ። እንዳለው የምናቀው ሰው እንግዲህ ፈረንጆች close to home ይሉ የለም ወደ ቤታችን ደረሰ እንደምንለው። ስለዚህ አዲስ አበባ ላይ አሁን የማውቀው ሰው ሞቷል የማውቀው ሰው ተይዟል ጓደኞቼ ታመሙ አሉ። ይሄ ማለት እያንዳንዱ ሰው ጋር ይሄ ደርሷል ማለት ነው። እና ያሁኑ በጣም በጣም አስግቶኛል አሁን ያየሁት ሁኔታና እኛ ከምናስበው ውጪ የቫይረሱም ዳይናሚክስ ቀየር ያለ ነው የሚመስለን። ሀገራችን ደግሞ አሁን ካፓሲቲ የለም የጤና ተቋማት ሊያስተናግዱት የሚችሉት አይነት ዌቭ ነው የሚመጣው ብዬ ማሰብ ያስቸግረኛል። አሁን ነው እኛ ጋር እንደ አዲስ መረባረብ ያለብን ብዬ ነው የማስበው።
አድማጮች ውይይቱ አልተቋጨም። ተከታዩ በነገው ምሽት ሐኪሙን ይጠይቁ ፕሮግራም ይቀጥላል። እንዲሁም ሙሉን ዝግጅትን በማህበራዊ ሚዲያ ገጾቻችን ላይ እናኖራለን። ለአሁኑ ግን የውይይቱን ተሳታፊዎች እናመሰግናለን።